በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ ማምላካችን በወደደን በጌታችን በኢየሱስ ክርስቶስ ስም እንደምን አደራችሁ? እንደምን ሰነበታችሁ? አምላካችን የሕይወት ራስ የሰላም ባለቤት በአባታዊ ፍቅሩ እያንዳንዳችንን የጠበቀን በሸርነቱ ያልተለየን እያንዳንዳችንን በደል ኃጢአት ይቅር ያለን እንደ ምሕረቱ ጠብቆን ለዚች ዕለትና ሰዓት በሸርነቱ ስላደረሰን ለዚህም በረከት ስላበቃን ስለማልቅበት ዘላለማዊ ፍቅሩ ክብርና ምስጋና ለሱ ይግባው። የቅዳሴውን ጊዜ አምልኮቱን በሰላም እንዳስፈጸመን ሁሉ ይህንንም ቀሪውን ጊዜ እኛና እሱን የሚያገናኘንን የእግዚአብሔርን ቸርነት የምናውቅበት አንደበታችን የሚባረክበት ቃሉን የምንሰማበትንም ጊዜ እንዲባርክልን የእሱ ቅዱስ ፈቃዱ ይሆንልን። እንደ እግዚአብሔር ፈቃድ ዛሬ የምንነጋገረው የትምህርታችን ርዕስ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ ያለው ቃል ይሆናል። ቃሉ ትሕትናን እንደ ልብስ ታጠቁ፣ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል በሚለው ይሆናል። ትሕትናን እንደ ልብስ ታጠቁ፣ እግዚአብሔር ግን ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ይህን ቃል ከኔ በኋላ ሁላችሁም ድምፃችሁን ከፍ አድርጋችሁ እንድትሉ ፈልጋለሁኝ። ትሕትናን በሉ እንደ ልብስ ታጠቁ፣ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይህ ቃል ቅድም ቅዳሴው ላይ የተነበበው ነው። ከዚህ ውስጥ ትሕትናን እንደ ልብስ ታጠቁ በሚለው ርዕስ እንነጋገራለን። ለነቢያት፣ ለሐዋርያት፣ ለቅዱሳን ጥበብን ጸጋን የገለጸ አምላክ ለእኛ ለእናንተም ዛሬ አስተማሪያችን፣ ነጋሪያችን፣ መካሪያችን እሱ ስለሆነ ለእያንዳንዷ ነፍስ የሚጨነቅ የሚያስብ የሚገደው አባታችን የሚገባንን መልእክት እንዲያስተላልፍልን የእሱ ቅዱስ ፈቃዱ ይሆንልን። በመጽሐፍ ቅዱስ ውስጥ እጅግ በጣም አያሌ ስፍራዎች ላይ የምናገኘው ሁለት ቃላት አሉ። ሁለቱም ቃላት ተቃራኒ ናቸው። አንዱ ትሕትና ነው። ትሕትና በዚህ ሰዓት እኛ እንደምናውቀውና እንደው እንደምንወስደው ነገር እንዳታዩት እግዚአብሔር የሚናገረንን ነገር እንድናስተውል እጠይቃችኋለሁ። እኛ ትሕትና የምንለው ምናልባት አንዱ ሰው ከአንገቱ ጎንበስ ብሎ ለአንዱ የሚሰጠውን ሰላምታ ሊሆን ይችላል። ወይንም ደግሞ ሰዎች አንዱን ሰው አይምሮውን ጠምዝዘው አንድ ነገር ለማሰራት ትሕትና ብሎ የሚያስተምሩትን አይደለም። በውስጡ ተንኮል የተጠመጠመበትና የሞላበትንም አይነት አይደለም። ውጫዊ የሆነ በልብስ ላይ የሚታይም ነገር አይደለም። በውስጥ ልብን በቂም በበቀል ሞልቶ በክፋት ሞልቶ ለሰው ለታይታ የሚደረገውን አይነት ትሕትና አይደለም። እግዚአብሔር ቃሉን የሚናገረን እጅግ ከዚህ የላቀ ልዩ ምስጢር ያለው ትሕትና ነው። ለማንኛውም በመጽሐፍ ቅዱስ ውስጥ በብዙ ስፍራዎች የተቀመጠ በተለይም በእግዚአብሔር ሰዎች አንደበት የመጀመሪያው አፋቸውን የሚከፍቱበት እግዚአብሔር ደግሞ ለሰዎቹ ለልጆቹ የሚናገራቸውን ቃል የሚጠቀምበት ቋንቋ ትሕትና ነው። ሌላው ተቃራኒው ምንድን ነው? ትዕቢት ነው። እነዚህ ትዕቢት ከሰባቱ አርዕስተ ኃጣውዕ አንዱ ነው፣ ያውም የመጀመሪያው ነው። ሌሎቹ ስድስቶቹ ሁሉ በሱ ይጠቃለላሉ። ትዕቢት ለኃጢአት ሁሉ የመጀመሪያው ምንጭ እንደሆነ ሁሉ ትሕትና ለመንፈስ ቅዱስ ሥራዎች ለመንፈሳዊነት ለመልካም ነገር ለእግዚአብሔር ሥራ የመጀመሪያውና ምንጭ ነው። ለዚህ ነው ሲናገር በብዙ ስፍራ ላይ እግዚአብሔር ትዕቢተኞችን ይቃወማል ለትሑታን ግን ጸጋን ይሰጣል ይላል። እነዚህ ቃላቶች አይለያዩ። በሉቃስ 1 ላይ የእመቤታችንን ጸሎት ብትመለከቱ ወዘሮሙ ለለያቡህ ለናልቦሙ ወነሰቶሙ ለሃያላን እመናብርቶም አይበዮሙ ለትሑታን ዋዝገውም በረከቱ ለርሁባን። ቅድስት ድንግል ማርያም ትዕቢተኞችን አዋረዳቸው ትዕቢተኞችን በተናቸው የተዋረዱትን ዝቅ ዝቅ ያሉትን ግን አከበራቸው። ቅዱስ ጳውሎስም እንደዚሁ እናንተ ሰዎች የትህትናን ነገር አስቡ የትዕቢትን ነገር እንዳታስቡ እግዚአብሔር ትዕቢተኞችን ይበቀላል ለትሑታን ግን ጸጋን ይሰጣል ይላል። ብቻ ለአሁኑ ባለችን ሰዓት የተወሰነችውን ክፍል እናያለን። እጅግ በመጽሐፍ ቅዱስ የሞሉ እነዚህ ሁለት ቃላቶች ናቸው። በሌላ መልኩ ህይወታችንን አፌክት የሚያደርጉት ማለት ምን ማለት ነው? ለመልካምም ነገር ህይወታችንን በመልካም ነገር ላይ የሚገነባው ትህትና ነው። እንዲሁም በመጥፎ ነገር ላይ ደግሞ የሚገነባን ትዕቢት ነው። ህይወትና ሞት በእነዚህ በሁለቱ ነገሮች ላይ የተመሰረቱ ናቸው ማለት ይቻላል። ውድቀትና ትንሳኤ በዚህ በሁለቱ ነገሮች ላይ የተመሰረቱ ናቸው። በእነዚህ በሁለቱ ነገሮች ላይ ህይወታችን የተመሰረተ ስለሆነ ትዕቢትና ትህትና የሰው መለኪያዎች ናቸው። ለማንኛውም ቅድም እንዳልኳችሁ ትህትና እኛ በተለምዶ የምንጠቀመው አይነት ብቻ ሳይሆን ምን ማለት ነው ትህትና ማለት? ምክንያቱም አማርኛችን አንድ ቃል ስለሆነ ነው። ግዕዙ አትህቶ ርእስ ይላል፣ ራስን ዝቅ ማድረግ። ትህትና ፈቃደኝነት፣ ትህትና ሌላውን ማስቀደም፣ ትህትና የራስን አይምሮ መቆጣጠር፣ ትህትና ከውጭ የሚገባውና ከውስጥ የሚወጣውንም መቆጣጠር። እጅግ በጣም ልዩ ነው። በገዳማት የመጀመሪያው ህግ ይሄ ነው። የመጀመሪያው መስፈርት አንድ ሰው ገዳማዊ ለመሆን ገዳም ለመግባት የመጀመሪያው ነገር የሚጠየቀው በስራም የሚፈተነው ነገር ቢኖር ትህትና ነው። በእንግሊዘኛ ሂውሚሊቲ ይለዋል። በዚህ ፈተና ካለፈ በኋላ ነው ለአንድ ገዳም አባል ሆኖ ከዛ ህይወቱን የሚቀጥለው። እና ትህትና ሌላውን ማስቀደም፣ ፈቃደኝነት፣ ርህራሄነት፣ ታዛዥነት ማለት ሲሆን ትህትና በሶስት መንገድ እንጠቀምበታለን። የመጀመሪያው ነገር ትህትና እኛና እግዚአብሔርን የሚያገናኘን ነው። እኛና እግዚአብሔርን የሚያገናኘን ነው። ሰዎች ከእግዚአብሔር ጋር በምን ይገናኛሉ ብንል በምንድን ነው? ጸሎት አንድ፣ ጾም ሁለት፣ ሶስት የእግዚአብሔር ቃል፣ ከዛም ሌላም ሌላም። እነዚህ ነገሮች ከትህትና ውጪ ዜሮ ናቸው። እግዚአብሔር የማንን ጸሎት ይቀበላል? ልቡ የተዋረደውና ዝቅ ያለውን። እግዚአብሔር የማንን ጾም ይቀበላል? ልቡ የተሰበረውና ራሱን ዝቅ አድርጎ አምላኬ ብሎ የተንበረከከውን ነው የሚቀበል። እየተግባባን ነው? ስለዚህ ትህትና በመጀመሪያ ደረጃ እኛንና እግዚአብሔርን የሚያገናኘን ልዩ የመንፈስ ቅዱስ መሳሪያ ነው። ሁለት፣ በሁለተኛ ደረጃ እኛና እኛን አንዳችን ከአንዳችን ጋር ደግሞ የሚያስተሳስረን የመንፈስ ቅዱስ መሳሪያ ነው። እንዴት? አንዳችን ለአንዳችን የምንታዘዘው፣ አንዳችን ከአንዳችን ጋር የምንግባባበት፣ አንዳችን ለአንዳችን የምንቆምበት፣ አንዳችን ለአንዳችን የምንጨነቅበት ትህትና ስኖር ብቻ ነው። ትህትና ይገነባል። ትህትና ፍቅርን ይገነባል። ትህትና ህብረትን ይመሰርታል። ትህትና አንድነትን ያመጣል። ትህትና አንዱን ለአንዱ እንድታዘዝ ያደርጋል። በአንጻሩ ትዕቢት ያፈርሳል። ትዕቢት ይበታትናል። ትዕቢት ልዩነት ነው። ትዕቢት ከእግዚአብሔርም ጋር እግዚአብሔር የሚጠላበት ምክንያት ትዕቢተኛ ሰው ሊጸልይ አይችልም። ትዕቢተኛ ሰው ሊጾም አይችልም። ቢጾምም የትዕቢት ጾም ነው፣ የትዕቢት ጸሎት ነው። እግዚአብሔር አይቀበለውም። ምክንያቱም እግዚአብሔር ይቃወማል። ትዕቢተኛ ሰው ለእግዚአብሔር ስፍራ ስለሌለው ነው። ትዕቢት ማለት ምን ማለት ነው? እኔነት ማለት ነው። የተግባባን ወገኖቼ የትዕቢት ትርጉም እኔነት ማለት ነው። እኔው ነኝ። እኔነት ካለ ክርስቶስ በህይወቴው ስፍራ የለውም። ዙፋኑ ላይ እኔ ነኝ የተቀመጥኩኝ። ስለዚህ እሱ ቦታ ስለሌለው እንዴት አርጌ ነው እሱ የሚቀበለውን ጸሎት የምጸልየው? እኔነት ካለ በህይወቴ ላይ እኔኑ ራሴን ስላነገስኩኝ ራሴኑ ስለማመልክ እንዴት አርጌ ነው እሱ የሚቀበለውን ነገር በተሰበረ መንፈስ ማቀርበው? ስለዚህ ትዕቢት እግዚአብሔር የሚጠላበት ምክንያት ትዕቢተኛ ሰው ራሱን ዝቅ ማድረግ ስለማይችል ለእግዚአብሔር አይመቸውም። እግዚአብሔር ትዕቢተኞችን ይቃወማል፣ ትሑታንን ጸጋን ይሰጣል። እየተግባባን ነው? እንግዲህ በዚህ መልክ የቀደሙትን አባቶቻችንን ስናይ አው ራሳቸውን ዝቅ ያደረጉትን እግዚአብሔር አከበራቸው። በትህትና ያመለኩትን እግዚአብሔር በጸጋ አነሳቸው፣ በጸጋ አከበራቸው። እስኪ ጥቂቶቹን እንመልከት። አብርሃም ከእግዚአብሔር ጋር ሲነጋገር ምን አለ? እግዚአብሔር አምላክ ሆይ እኔ እኮ አመድ ነኝ፣ ከኔ ከአመድ ጋር አንተ ትነጋገራለህ? እኔ በፊትህም ቆም እኮ አመድ ነኝ አለ። እግዚአብሔር ምን አደረገው? አብርሃምን የእምነት አባት አደረገው፣ ከፍ አደረገው። ዳዊት ምን አለ? እግዚአብሔር ሆይ እኔ እኮ ከአንተ ጋር የምነጋገር እኔ ትል ነኝ፣ እኔ ሰውም እኮ ልባል አልችልም። ስራዬ ከአንተ ጋር የሚያቆመኝ አይደለም፣ የሚያነጋግረኝ አይደለም። እኔ ቁጥሬ ከትል ነው መሆን ያለ ከትሎች ነው መሆን የሚገባው አለ። እግዚአብሔር ምን አደረገ? ያንን ምንም ያህል ኃጢአተኛ ቢሆን፣ ምንም ያህል ቢወድቅ፣ ምንም ያህል የሰው ደም እንኳን በእጁ ቢፈስ እግዚአብሔር ከፍ ከፍ አደረገው። አባቱ አደረገና ክርስቶስ ወልደ ዳዊት ወልደ አብርሃም ይባላል። እየተግባባን ነው ወገኖቼ? እንደዚህ እያደረገ ቅዱሳንን ሁሉ ራሳቸውን ዝቅ ሲያደርጉ እነሱ ያከብራቸዋል። እመቤታችን ቅድስት ድንግል ማርያም እኔ ባሪያ ነኝ፣ የባሪያይቱን ውርደት ተመለከተ፣ እኔ ዝቅተኛ ነኝ፣ የኔን የዝቅተኛዋን ሁኔታ እሱ ከላይ ተመለከተ፣ አከበረኝ። እሱ ምን አደረጋት? እናት አደረጋት። ባሪያው ነኝ ስትል እሱ ደግሞ የአምላክ እናት አደረጋት። ቅዱስ ጳውሎስ እኔ ጭንጋፍ ነኝ፣ ለዚህ የምበቃ አደለሁም፣ ከቁጥር ውስጥም የምገባ አደለሁም። እኔ በእግዚአብሔር ፍቅር ስመዘን፣ በእሱ ምሕረት ፊት ስታይ እኔ ባዶ ነኝ፣ ዜሮ ነኝ አለ። እግዚአብሔር ግን ምን አደረገው? ከፍ አደረገው። በጸጋ ላይ ጸጋን ደረበለት። እንዲሁም ቅዱሳኑ በሙሉ ትህትና ለእግዚአብሔር የሚመች ሕይወት፣ እግዚአብሔርን የሚያከብር ሕይወት፣ በትንሹ የሚታይ ነገር ሳይሆን እግዚአብሔርን ከእኛ ጋር ኅብረት እንድንፈጥር የሚያደርገን ለእግዚአብሔር የሚያመቻቸን ሕይወት ነው። እርስ በርሳችንም እንደዙ። በሦስተኛ ደረጃ ትህትና ለሰይጣን ትልቅ አጥር ነው። ያለፉት ገዳማውያን አባቶች ምን ይላሉ? መጀመሪያ ትህትና ይኑርህ፣ ትህትና ካለ ሁሉ ነገር አለ፣ ሰይጣንን ታሸንፋለህ ይላሉ። ሰይጣንን የሚያሸንፍ መንፈሳዊ መሳሪያ ነው። እንዴት? ትህትና እንዴት ነው ሰይጣንን የሚያሸንፈው? ትህትና እንዴት ነው የሰይጣንን ሐሳብ የሚቃወመው? በክርስቶስ ሕይወት እንማራለን። የመጀመሪያው የትህትና ባለቤት ትህትናውን ያስተማረን እሱ ነው። በዘባነ ክሩቤል የነበረው ወርዶ በከፍቶች መካከል ተኝቶ ያየነው እሱ ነው። እኛም በመውደድ ስለ ታላቅ ፍቅሩ ዙፋኑን ለቆ መጥቶ ራሱን ዝቅ ያደረገው እሱ ነው። እግዚአብሔርነትን እንደ መቀማት ሳይቆጥር ራሱን ዝቅ አድርጎ ራሱን አዋረደ። በሰውም ምስል በምድራችን ላይ ተመላለሰ፣ ታየ፣ ለመስቀል ሞትም እንኳን የታዘዘ ሆነ ይላል ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ። የትህትና ምንጭ የትህትና ባለቤት እሱ ነው። በቤተልሔም ዋሻ ያየነው እሱ ነው። በስራውም ደግሞ እንዲህ ብሎ ያስተማረን እኔ ትሁት ነኝ፣ እኔ የምፈልገው ትሁት ሰው ነው፣ ትሁት ለመሆን ከኔ ተማሩ ብሎ ያስተማረን የማቴዎስ ወንጌል ምዕራፍ 11 ቁጥር 28። የትህትና ምንጭ የትህትና ባለቤት። ታዲያ ጌታ እንዴት አድርጎ ነው ሰይጣንን ያሸነፈ? የሰይጣንን ሐሳብ እንዴት ነው የተቃወመው? በትህትና። ፈተናዎቹ ትዝ ይሉናል አይደለ? እንዴት ነው የመለሳቸው? የመጀመሪያው ፈተና እኮ የትዕቢት ፈተና ነበር፣ ሰይጣን ይዞት የመጣው። ጌታ እንዴት መለሰ? በትህትና። የእግዚአብሔር ልጅ ከሆንክ ይህን ድንጋይ ዳቦ አድርገው እንዳንብላ ነው ያለው። ከሆንክ ማለት አው እግዚአብሔር ልጅ ነው ምን ያቅተኛል እንድል ነው ትዕቢት ነው የትዕቢት ጥያቄ ነው ጌታ እንዴት መለሰ ወይስ አምላክነቱን ኃይል ተጠቀመ ወይንስ ደግሞ አንተም ብሎ ጠያቄ ወግዳለው አላለው ምንድነው ያለው ሰውኮ በእንጀራ ብቻ አይኖርም የተተናቃል ሰውኮ በእንጀራ ብቻ በእግዚአብሔርም ቃል ጨምር ነው እንጂ ያለው ሰይጣን ደፋር ነው ናስ ገደልኝ አለው አንተ ሰይጣን ስግደትማ ለአምላክ ብቻ ነው ህድ ለአምላክ ስገድ አለው ሰይጣን ደፋር ነው ዓለም ሁሉ የኔ ነው አለ የሚያብለጨልጮ ይሄ ሁሉ መታየው የኔ ነው ስለዚህ እኔን ከለመንከኝ ሰጣህለው አለው ወይም ራስን ወርውርና ጣል ስላንተ መላእክትን እኮ ያዛል ይላል ቃሉ አለው ሰይጣን እግዚአብሔርን አትፈታተን ይላል ቃሉ ብሎ በትትና መለሰ ምን አደረገ ከዛ በኋላ አሸነፈው ለዚህ ነው ቅዱሳን ትትና ኦ ዘመጠነ ዝትትና ትትና እንዴት የሚገርም ነገር ነው በአንደበታችን እኮ የሚገለጽ አይደለም አሉ ነው ዮሐንስ አፈወርቅ ትትና ከእግዞ አውደቆሙ ለእቡያን ያንተ ትትና እኮ ትዕቢተኞችን ጣላቸው ትዕቢተኞችን እኮ አዋረዳቸው ትትናህን እኮ የሚቃወሙ የለም አዎ የዛ የቀራንዮን ጋራና ያንን ሁሉ ከቤተልሔም ዋሻ እስከ ቀራንዮ ያለው ሁኔታ ብንገመግም በመዋዕለ ትምህርቱ ያለን ሁኔታ ብናይ ወገኖቼ እሾ የሆኑበትን አሜካላ የሆኑበትን እንደ ብረት ይወጉት የነበሩትን ሁሉንም በምን ጣላቸው በምን አሸነፋቸው በትትና ትትና መንፈሳዊ መሳሪያ ነው እሱ ነው ያስተማረን እሱ ነው ያሳየን እንና እናንተ የማይታዩ ረቂቃን የሆኑ መናፍስትን እናሸንፋቸው በክላሽ አይደለም በቦምብም አይደለም በሌላ ሌላም አይደለም ቴክኖሎጂ በፈጠራቸው መሳሪያዎችም አይደለም እግዚአብሔር በሰጠን በትሁትነት ብቻ ነው በትሁትና ብቻ እናሸንፋቸዋለን ምክንያቱም ከጌታችን ያገኘነው ነውና ዛሬ በስጋ ለባሽ ውስጥ ተሰውሮ የሚዋጉንን መናፍስትን እናሸንፍበት መንገድ ሌላ መንገድ የለም ትትና ልበሱ ነው ያለን ትትና ልበሱ አጋንንትን ትቃወሙ ዘንድ ትትና ልበሱ ከእግዚአብሔር ጋራ ህብረት ይኖራችሁ ዘንድ ትትና ልበሱ እርስ በርሳችሁ ህብረት ይኖራችሁ ዘንድ ክብር ለአምላካችን ለእግዚአብሔር ይሁን ለምንድን ነው ከልብስ ጋር ያመሳሰለው በጣም አስፈላጊ የሆኑትን ነገሮች ከልብስ ጋር ያመሳስላቸዋል በሌላ ስፍራ ላይ ፍቅርን እንደ ልብስ ልበሱ ይለናል እንዱም ደግሞ ክርስቶስን ልበሱ አድሱን ሰው ልበሱ ይላል ተትና ልበሱ ይላል ልብስ መቼም ገበና ሸፋኝ ነው አይደል ልብስ የሰው ውጫዊ ማንነቱ ነው ውስጣዊ ሳይሆን ውጫዊ ማንነቱ ነው ሰውን በለበሰው እንለካለን ሰው በለበሰው በልብሱ እንገምታለን ውስጡን ለሚያለ መናጥ ደሃም ሆኖ እንደ ዳህና ከለበሰ ሀፍታም ይመስለናል ምክንያቱም ምን የሚባል ነገር አለ በደበሎ ውስጥ ያለች ጥጋብ በካባ ውስጥ ያለች ድራብ የሚያውቃት የለም ይባላል ምን ማለት ነው ደበሎ የተማሪ ነው ተማሪ ደበሎ ለብሶ ይዳል ያው ደሃ ነው ለማኝ ነው የሚመስለው ነገር ግን ጥጋብ አለ ምክንያቱም ይለምናል ከማንም ጋራ ለምኖ ያገኛል ሆዱን አጥግቦ ይሄዳል ባለ ካባው ደግሞ ግዜ ጣለው ሰው ይሆንና በዘመኑ የከበረ ሰው ይሆንና ካባው አለች ስምም አለች ነገር ግን ለመለመን አስቸጋሪ ነው ማን ያቃል በካባ ውስጥ ያለች ረሃብ ይባላል ስለዚህ ሰው በልብሱ ሰብ ይከብር በልብሱ ሰው በልብሱ ይከብራል ልብስ የውጫዊው ሰውነታችን የውጫዊው ማንነታችን መለኪያ ነው ትትና ከዚህ ጋር ሲመሰል ትትና ገበናችን ሸፋኝ ትትና አጥራችን አጋንንትን የሚከላከል ትትና ከእግዚአብሔር ጋር አንድ የሚያደርገን ትትና የውስጣችንን ስሜት የሚቆጣጠር ትትና ካለ ትዕቢት የለምና ትትና ካለ ልክ የለምና ትትና ካለ መታዘዝ አለ ትትና ካለ ሽባይነት አለ ትትና ካለ ርህራሄ አለ ትትና ካለ ፍቅር አለ ስለዚህ ልብስ ነውና ተጎናጸፉት ልብስ ነውና ልበሱት ከእግዚአብሔር ጋር አንድ ትሆኑ ዘንድ እርስ በርሳቸውም አንድነት ይኖራችሁ ዘንድ ሰይጣንንም ደግሞ አጥር ይሆንላችሁ ዘንድ እግዚአብሔር ትዕቢተኞችን ይቃወማል ለትሑታን ግን ጸጋን ይሰጣል ለእኛም የትትና ጸጋን ሀብትን ያብዛልን እስቲ ሁለት ነገሮችን እንመልከት የመጀመሪያው እግዚአብሔር ይህንን ቃል በጣም አልቆ በቅዱሳኑ አንደበት በየስፍራው የሚናገርበት ነገር ቢኖር ደግሞ እንደው ከብዙ ሁለት ነገሮችን በዚህ ሰዓት እንመልከት። እግዚአብሔር ትህትና ለምንድን ነው ያተኮረበት? ለምንድን ነው ትዕቢትን የጠላበት? ይሄ ሊገባን ያስፈልጋል። ሰዎች መስሏቸው ይታበያሉ። ሰዎች በምንድን ነው የሚታበዩት? በምንድን ነው የሚታበዩ ወገኖቼ? በእውቀት ይታበዩ ይሆናል፣ ዋጋ የለውም። በገንዘብ ይታበዩ ይሆናል፣ ዋጋ የለውም፣ እሱም ያልቃል፣ ይበተናል። ትናንትና ሀብታሞች የነበሩትን ዛሬ ድሆች ሆነው እናያለንና ሰዎች በስልጣን ይታበያሉ። እንደ ቀደሙት ነገስታት ስናይ ይገላሉ፣ ያጠፋሉ፣ በስልጣን ይታበያሉ። ስልጣኑ ይሻራል? እግዚአብሔር እንደ ናቡከደነጾር ትዕቢተኛ ንጉስን እንደ እንስሳ በአራት እግሩ ያስኬዳል። ምክንያቱም ትዕቢተኞችን ስለሚቃወም። ምንድን ነው የሚያስታብየን? ምንድን ነው የሚያኮራን? ምንድን ነው ወገኖች? ምንድን ነው መተማመኛችን? አረ ምንም እኮ የለም። ስለዚህ እግዚአብሔር ይቃወማል። ትዕቢትን እግዚአብሔር ይቃወማል። የትዕቢት ልብን እግዚአብሔር ይጠላል። ትህትናን ደግሞ በጣም ይወዳል። ለምን? ሁለት ነገሮችን እንመልከት። አንደኛው እግዚአብሔር የሚወደው ምን ስለሆነ መሰላችሁ? የተሰበረ መንፈስ። ትህትና የተሰበረ መንፈስ ነው። እየተከታተላችሁኝ ነው? የተሰበረ መንፈስ። የተሰበረ መንፈስስ ማለት ምን ማለት ነው? የተሰበረ መንፈስ ወገኖቼ ለእግዚአብሔር መመቸት ነው። እንዴት ብዬ እንደምገልጠው አላቅም። የተሰበረ መንፈስ ማለት ለእግዚአብሔር በሩን የከፈተ ልብ ነው። ለእግዚአብሔር ልቡን እንደ ዙፋን የዘረጋ ሕይወት ማለት ነው። ለእግዚአብሔር እግዚአብሔር ይነግስበት ዘንድ ዙፋኑን ይዘረጋበት ዘንድ በዛ ሕይወት ይከብር ዘንድ የልቡናውን በር የከፈተ ማለት ነው። ምክንያቱም ውጭ ቆሞ ያንኳኳልና። እየተግባባን ነው? ትህትና ማለት የመጀመሪያው ነገር የተሰበረ መንፈስ ማለት ነው። ለዚህ ነው ቅዱስ ዳዊት ምንድን ነው የሚለው? ጌታ ሆይ የተሰበረውና የተናቀውን መንፈስ አንተ አትንቅም፣ የተዋረደውን መንፈስ አንተ አትንቅም ይላል። የተሰበረውና የተናቀውን መንፈስ አንተ አትንቅም። ስለዚህ አንተ የምትወደው በተሰበረ መንፈስ የቀረበልህን መስዋዕት ነው ይላል። እግዚአብሔር ያንን ይፈልጋል። መዝሙር 50 እንዲሁም ትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 ላይ እግዚአብሔር ምን ይላል መሰላችሁ? እኔ የምፈልገው ይላል እኔ የምሰማው ሰው እንደምን ያለ ሰው ነው? መንፈሱ የተሰበረ በቃሌም የሚንቀጠቀጥ ማለት በቃሌ ክብርን የሚሰጥ ለቃሌ ስፍራ ያለው ወደ እሱ እመለከታለሁ ይላል። ኢሳይያስ 66 ቁጥር 2 አነብላችኋለሁ። ይህንን ክፍል ከኋላ የሚለው ነገር አለው። ኢሳይያስ እንታልኳቸው 66 ቁጥር 2 እንደዚህ ይላል። ነገር ግን ከመጀመሪያ ጀምሬ ላነብላችሁ ከቁጥር 1 እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? እነዚህን ሁሉ እጄ ሰርታለች፣ እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ምን አይነት ቤት ነው የምትሰሩልኝ? ምን አይነት ስፍራ ነው የምታዘጋጁልኝ? የጭቃውንም የድንጋዩንም የወርቁንም የማንኛውም የአልማዙንም እጄ ሰርተዋለች፣ እነዚህ ሁሉ የኔ ናቸው። ነገር ግን አለ ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። ትሑት ወደ ሆነ መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ፈራሂ እግዚአብሔር ወደ አለው ቃሌን የሚያከብር የሚቀበል ለቃሌ ክብር ያለው እሱ መንፈሱ የተሰበረ እሱ የልቡናውን ደጃፍ የከፈተ እሱ በሙሉ እኖርበት ዘንድ እነግስበት ዘንድ ልቡን ዙፋን ያደረገልኝ ወደ እሱ ነው የምመለከተው። ለእኔ ቤት መስራት አይደለም፣ በሬን ማረድ አይደለም፣ በግን ማረድ አይደለም፣ ገንዘባችሁን አይደለም፣ ጉልበታችሁን አይደለም፣ እውቀታችሁን አይደለም። ከሁሉ በፊት እኔ የምፈልገው የልባችሁን መሰበር ነው። እየተግባባን ነው ወገኖች? የልባችሁን መሰበር ነው። የልባችሁን መመቸት ነው እኔ የምፈልገው። ወደ እሱ ነው የምመለከተው አለ። የሱን ጸሎት ነው የምሰማው የሱን ልመና ነው የምቀበለው እግዚአብሔር ትዕቢትን ስለሚጠላ ትትና ላይ ትኩረት የሰጠበት ምክንያት ጸሎታችን የሚያልፍበት መንገድ ስለሆነ እየተስማማን ወገኖቼ ጸሎታችን የሚያልፍበት ልመናችን የሚሰብርበት መስዋዕታችን የሚሰምርበት መንገድ ስለሆነ ነው ወደሱ ነው እኔ የምመለከተው የምቀበለው አምልኮ ከእንደዛ አይነት ሰው ነው የተሰበረ መንፈስ ነው የሚያስፈልገኝ ታዛዥ የሆነ ልብ ነው የሚያስፈልገኝ ቃሌን የሚያከብር ልብ ነው የሚያስፈልገኝ እኔ ወደሱ ነው የምመለከተው በሬ የሚያርድልኝ ሰውን እንደሚገል ነው አለ ማለት በትዕቢት የሚቀርብ መስዋዕት ከሆነ በትዕቢት የሚቀርብ ጸሎት ከሆነ በትዕቢት የሚቀርብ ልመና ከሆነ ያ እንደ ነፍሰ ገዳይነት የሚያስቆጥር ኃጢአት እንጂ ለኔ የሚመች አይደለም ማለት አምላካችን እግዚአብሔር ስለዚህ ትትናን እግዚአብሔር ይወዳል ስለዚህ ትትናን እግዚአብሔር ያተኩራል እንደ ልብስ እንለብሰው ዘንድ እንጎናጸፈው ዘንድ ትዝሉናል አንድ ሁለት ሰዎች በመጽሐፍ ቅዱስ ውስጥ ትዕቢተኛውና ትሁቱ ሰው አንድ ላይ ሲጸልዩ ትዝሏቸዋል በሉቃስ ወንጌል ምዕራፍ 18 ላይ የምናገኘው አንድ ታሪክ አለ ትዕቢተኛውና ትሁቱ አንድ ላይ ጸለዩ ትዕቢተኛው ፈሪሳዊ ነው ትሁቱ ቀራጭ ነው በዛ ዘመን ፈሪሳዊ ማለት በጣም ዕውቀት ያለው ብዙ ነገር የሚያውቅ ወይም መንፈሳዊ ከሚባሉት ህብረተሰብ መካከል አንዱ ነው ቀራጭ ማለት ደግሞ የተጠላ ኃጢያተኛ የተባለ ምንም ስፍራ የሌለው ማለት ነው እነዚህ ሰዎች ለጸሎት ወጡ ምሳሌውን የተናገረው ጌታ ነው ሲጸልዩ የፈሪሳዩን ጸሎት እዝላቸዋል በታበየው ልብ ልቡን ተራራ አክሎ ምንድን ያለው እግዚአብሔር ሆይ በሳምንት ሁለት ቀን ጾም አለሁኝ እኔ ደግሞ እንደዚህ እንደ ቀራጩም ስላልሆንኩ እንደሱ ስላላደረከኝ አመሰግናለሁ አለ የቤተኛ ጸሎት ተመልከቱ ያኛው ደግሞ ትሁቱ ቀራጭ የተባለው አይኑን ወደ ሰማይ ማንሳት አልቻለም ይላል አይኑን ወደ ሰማይ ማንሳት አልቻለም ራሱን አዘግዝቆ ማረኝ አለ እግዚኦ ማረነ ክርስቶስ ማረኛ ጥያቴ ብዙ ነው ስምን መጥራት እኔ የሚገባኝ አይደለሁም እንደዛ እንደመቶ አለቃው ወደ ቤቴ ጣፈ ቤቴ ጣራባታችም ተገባዘን እኔ የሚገባኝ አይደለሁም ብሎ ጸለየ ከነዚህ ከሁለቱ ማን ነው ጻድቅ ሆኖ የተመለሰ ማን ነው ጸሎቱ የተሰማለት ብሎ ጌታ ሲጠይቅ ምላሹ ምንድነው የሆነው የማን የትሁቱ የቀራጩ በትህትና የጸለየው በትህትና እግዚአብሔርን የቀረበው እግዚአብሔር በትህትና የቀረበውን ጸሎት ይሰማል እግዚአብሔር በትህትና የቀረበውን አምልኮት ይሰማል ልመና ይሰማል ትዕቢት የእግዚአብሔር ጠላት ነው እግዚአብሔር ትዕቢተኞችን ይቃወማል ስለን ምስጢሩ በትዕቢት ልብ እግዚአብሔር ስፍራ ስለሌለው ነው እንዳልኳችሁ እኔነት ስላለ ነው ብዙ ሰዎች እኔነት ስላላቸው ለንስሐ ስፍራ አላገኙም ብዙ ሰዎች እኔነት ስላላቸው ለእግዚአብሔር ቃል ስፍራ አላገኙም እኔነት በእግዚአብሔር በኩል ብቻ አይደለም በህብረተሰብም በኩል አደጋ ነው እኔነት ካለ መስማት አይቻለም እኔነት ካለ መመካከር አይቻለም የሌላውን ምክር መቀበል አይቻለም እኔነት ካለ ስህተትን ማረም አይቻለም እየተግባባ ነው ወገኖቼ ትሁት ሰው ስህተቱን ያምናል የራሱንም ያርማል የሌላውንም ያርማል ይሰጣል ይቀበላል ትሁት ሰው ምክር ይፈልጋል ትሁት ሰው አዋቂ ነኝ ስለማይል ሌላውን ስለሚያስቀድም የሌላውንም ደግሞ ይማራል እሱም ያስተምራል ትዕቢተኛ ሰው ግን ይሄን ማድረግ አይችልም ትዕቢተኛ ልብ ያለው እኔነት ስለሆነ ከሌላ መቀበል አይችልም የሱም ብቻ ነው የሚያስተላልፈው ስለዚህ ለህብረተሰብ አደጋ ነው ለሀገር አደጋ ነው ለቤተሰብ አደጋ ነው ለወንድም አደጋ ነው ለጓደኛውም አደጋ ነው ከእንደዚህ ህይወት እግዚአብሔር ጠብቀን ወገኖቼ እኔ የምመለከተው ልቡ ወደ ተሰበረው ሰው ነው አለ እኔ የምመለከተው በተስፋ ወደሚጠብቀኝ ሰው ነው እኔ የምመለከተው ለኔ ስፍራ የሰጠውን ነው ሰው ለምንድን ነው ራሱን የሚያዋርደው የመጀመሪያው ነገር ራስን ማዋረድ ስንል ምን ማለታችን ነው? ራስን ዝቅ ማድረግ ሲሆን ለምን መስላችሁ? ከእግዚአብሔር ነገር ጋራ የኛን ሁኔታ ስናነጻጽር ወገኖቼ እኛ እምንት ነን። እንደ አብርሃምም እነተም አመድ ነን። እንደ ዳዊትም እነተም ትል ነን። እስኪ አስቡ ከየግል ህይወታችሁ እስቲ ህይወታችሁና እግዚአብሔር ምረት እስቲ አንድ ላይ አርጋችሁ እስቲ መዝኑት። እስቲ የሱን ሁኔታና የኛን እዩት። ከውቀትም አንጻር እኛ ምናቃትና እግዚአብሔርን ነገር እስቲ ለማመዛዘን እስቲ ለማነጻጸር ሞክሩ። ዜሮ ነን። ተትና ማለት ይሄ ነው። ተትና ማለት ለማይገባ ነገር ራስን ማዋረድ ደሙ ማለት አይደለም። ለሰነፍ ሰው ራስን አታዋርድ ይላል ስለማያቅ። ለክፎች መታለል ማለት አይደለም። ትትና ማለት ለአላዋቂዎችም መውደቅ ማለት አይደለም። ትትና ማለት ግን ለእግዚአብሔር መመቻቸት ማለት ነው። እየተግባባን ነው ወገኖቼ? ትትና ማለት ለወንድም መመቻቸት ማለት ነው። ነው አንድ ባለሀብታም እና ድሃ አንድ ላይ ኖሩ ነበር ይባላል። ድሃ መቼም ሁሉ ጊዜ አይታችሁ ከሆነ ኩሩ ነው። አንዳንድ ድሃ በዛው በሚኖርበት ነገር ኩሩ ነውና ያ ሀብታሙ ሁሉ ሲሰግድለት ሁሉ ሲንከባለልለት ሁሉ ሲደፋለት ያ ድሃው እንደው ዝም ብሎ ያልፈዋል። ተናደደ። በዚህ መልክ ብዙ ሰዎችን ያጠፉ ሰዎች ታሪክ እናቃለን አይደል? በመጽሐፍ ቅዱስም በውጪም ለምን አልሰገደልኝም በማለት ብቻ ለምን ክብር አልሰጠኝም በማለት ምክንያቱ እዛ ልብ ያለው ትዕቢት ነው። ትዕቢት ለመግደል ወደ ኋላ አይልም። እና ያ ሀብታሙ ተናደደና አንተ ለምንድን ነው ለመሆኑ እንደው ማትሰግድልኝ ሰላም ማትለኝ? ይሄ የምታየው ሀገር ሁሉ እኔ ጋ ነው መጥቶ የሚንበረከከው። መበደር የሚፈልግም ሌላ የሚፈልግም ስልጣን የሚፈልግም ሌላው ሁሉ እኔው ጋ ነው። እና ምን አለህና ነው አንተ ብሎ ይጠይቀዋል። ጌቶች እኮ እኔም እርሶም ብንሆን ያው አንዲት እንጀራ ነው የምንበላው ብሎ ይመልሳል። አይ ከእንጀራው ሳይሆን ነገሩ ከወጡ ነው ይለዋል። ያኛው ደግሞ እንዴት አንተ ምናልባት አንድ ሽሮ በእንጀራ ትበላ ይሆናል፣ እኔ እኮ አራቱን አምስቱን አቀያይሬ ነው ይለዋል። ይሄኛው ያዝንና ዝም ይላል። ሄዳው አልሰገደለትም፣ አልተንበረከከለትም። እግዚአብሔር ወይ ለእሱ የሰጠሁን ለምንድን ነው የማሰጠኝ ብሎ በትሁት ልብ ተንበረከከ፣ ተስፋ አደረገ፣ ለመነ። እግዚአብሔር ወደ ትሁቱ ተመለከተ። እግዚአብሔር የትሁቱን ጸሎት ሰማ፣ ሰጠውና ትንሽ ስደላደል ጌቶች የእርሶት ወጥ ወደ አራት ነበረ፣ የእኔ ስድስት ገብቷል፣ አሁን እኩል ነን አለ ይባላል። አዎ እግዚአብሔር ትሁቱን ይቀበላል። እግዚአብሔር የትሁቱን ጸሎት ይሰማል። ወገኖቼ የትህትና ልብ ይኑረን። በውስጣችን እኮ ለስጋ ወደሙ አጥር ሆኖ የከለከለ ምን መሰላችሁ? ትዕቢት ነው፣ ሌላ ነገር አይደለም። እኛ አለማወቅ ብለን እንሸፍነዋለን። አለማወቅ የሚለው አዋጣንም። በዚህ ዘመን እንኳን ሰው ቀርቶ እንስሳትም ሊያውቁ ይችላሉ ይሄንን። አዎ ትዕቢት ነው። እኔ ከማን ነገለ ወደ መቼ ያደረጉት እኔ ለምንድን ነው ቀደም የምለው የሚል ትዕቢት አይደለም ወይ? አዎ እንዳንስማማ ቋንቋችን አንድ እንዳይሆን ያደረገን ትዕቢት አይደለም ወይ? የተማሩት እንዳያስተምሩ ትዕቢት አይደለም ወይ እንቅፋት የሆነው? ያልተማሩት የተማሩትን አክብረው እንዳይማሩ የከለከላቸው ትዕቢት አይደለም ወይ? ወገኖቼ ትዕቢት አይደለም ወይ? ቤተሰብን እየመነቃቀረ እየበታተነ ከአንድ ማህፀን የወጡት እንኳን ፍቅር አጥተው በጉሪጥ እየተያዩ የሚኖሩት ትዕቢት አይደለም ወይ? ጉልበት አፈር ነው። ዓለምም ታልፋለች። ይሄ የኔ አይደለም። ለሚያልፈው ዓለም ነገ የሚሆነውን አላውቅምና እቅር ልብ እንባባል፣ እንተወው፣ እስቲ ሰላም ይበልጣል፣ ትርፉ ምንድን ነው እንዳንል እንቅፋት ሆኖ የከለከለን በውስጣችን የተቀበረ የእግዚአብሔር ዓይን ወደኛ እንዳይመለከተን ወደኛ እንዳይመለከት የእግዚአብሔር ምህረቱ እኛ ላይ እንዳታርፍ ጸሎታችን ከደመና በላይ እንዳይሄድ የቀበረ በውስጣችን ተከርኖ ያለ መክሊት ሆኖ ያለው ትዕቢት ወገኖቼ ትዕቢት አይደለም? እንግዳውስ ይሄ ሱባኤ፣ እንግዳውስ ጾም ጸሎት ማለት፣ እንግዳውስ መንፈሳዊ ሕይወት ማለት ትዕቢትን ማስወገድ ነው፣ ትዕቢትን ማውጣት ነው። አሸንፉ፣ አጋንንትንም ድል የምትነሱበት ነው። ግድ የላችሁም፣ ራሳችሁን አዋርዱ። ውርደት ከሆነ ለአንድ ሰው ራስን ዝቅ አድርጎ ቅርታ መጠየቅ ውርደት ከሆነ ተዋረዱ። ምክንያቱም ለጥቅም ነው፣ ከእግዚአብሔር ጋር አንድ ትሆናላችሁ። ይሄ ብቻም አይደለም፣ እኛ ትዕቢትን ብናስወግድ ሁላችን በትህትና ብንመላ እርስ በርሳችን ማየት ብንችል የትሁት የሆነ ልብ ቢኖርን ወገኖቼ ለሀገርም እንጠቅማለን። ሀገርም ታድጋለች፣ ሀገርም ታልማለች። በትዕቢተኞች ሀገር አታድግም። በትዕቢተኞች ህብረተሰብ አያድግም። በትዕቢተኞች የሚያድግ ነገር የለም። በትዕቢተኞች ሊሆን የሚገባው ምንድን ነው? መዋረድ ነው፣ መበታተን ነው፣ መጎሳቋቆል ነው። እግዚአብሔር ምን እንደምል ታውቃላችሁ? ትዕቢተኛ ለዘላለም በቤቴ መካከል አይኖርም። መዝሙረ ዳዊት 101 ቁጥር 7 ትዕቢተኛ ለዘላለም በቤቴ መካከል አይኖርም። እንግዲያውስ ትዕቢት እንቅፋት ሆኖናልና እናንሳ ወገኖች። ለሌላው ኃጢአት ሁሉ የሚያመቻቸን፣ ለሌላ ሁሉ የሚያዘጋጀን፣ ፍቅርን እንዳናጣጥማት፣ ፍቅርን እንዳንቀምሳት የሚያደርገን አጥር የሆነብን ባልን ከምስቱ፣ ምስትን ከባል፣ ወንድምን ከወንድሙ፣ ጓደኛውን ከጓደኛው፣ ጎረቤቱን ከጎረቤቱ እያለያየ መኮራረፍን እንደ ጌጥ እያስመሰለ መለያየትን እንደ መልካም ነገር በአይምሯችን እየሳለብን ትዕቢት፣ የዚህ ነገር ሁሉ መሰረቱ ትዕቢት ወገኖቼ። ግን እኛ አላወቅንም፣ ጥሩ ይመስለናል። መለየቱ ይሻላል፣ መራቁ ይሻላል በሚሉ ቋንቋዎች እየተሳሳትን ውስጣችን ቀብረ ነው ከእግዚአብሔር ጸጋ የለየን ትዕቢት ነው። እናውጣውና ትህትናውን እናስገባ። እናውጣውና ከጌታ ጋር የሚያመሳስለንን ከአባቶቻችን ጋር የሚያመሳስለንን እናስገባው። እኔ ለእግዚአብሔር ባሪያው ነኝ እንበል፣ እንደ እናታችን ቅድስት ድንግል ማርያም እኔ ለእግዚአብሔር ባሪያው ነኝ እሱ ያደረገውን ያድርግ ብለን የልቡናችንን በር እንክፈት። እኔ ለእግዚአብሔር ባሪያው ነኝ ያዘዘኝን አደርገዋለሁ እንበል። ያን ጊዜ ነው እግዚአብሔር ስራን የሚሰራብን። ያን ጊዜ ነው እውቀትህ ውጤት የሚኖረው። ያን ጊዜ ነው ስልጣን አለኝ የምትል ከሆነ ስልጣንም ስራ የሚሰራው። ያን ጊዜ ነው የሰራው የሚባረከው። ያን ጊዜ ነው ዓላማ የሚፈጸመው። ያለ እግዚአብሔር የሚፈጸም ዓላማ የለም። ያለ እግዚአብሔር የሚከናወንም ነገር የለም። ሁሉም ዜሮ በዜሮ ነው የሚደመረው። እግዚአብሔር ከዚህ ይጠብቀን። ትህትና ከእግዚአብሔር ጋር ያገናኘናል፣ እርስ በርሳችንም በፍቅር ያስተሳስረናል። ትዕቢት ይለያየናል፣ ትዕቢት ያዋርደናል። ምክንያቱም ትህትና ክብረትን ትቀድማለች ይላል ጥበበኛው ሰለሞን። ትህትና ክብረትን ትቀድማለች ማለት ነው። ትህትና ካለ መክበር አለ ማለት ነው። ትዕቢት ግን ውርደትን ትቀድማለች ይላል። የታበዩ ሰዎችን እግዚአብሔር ያዋርዳል። አመሻሽ ላይ ጥሩ አይሆንም። የታበዩ ሰዎችን እግዚአብሔር ይነቅላል። ምክንያቱም ተበቃይ ስለሆነ ትዕቢተኞችን ስለማይወድ ነው ወገኖቼ። ትዕቢተኛ ልብ አይኑረን፣ ትሁት ልብ የሆነ ይኑረን፣ የሚመቸው ልብ ይኑረን። የልባችን በር እንክፈትለት። ለእግዚአብሔር በር ለመክፈት መጀመሪያ ከሕይወታችን እንጀምር፣ ከቤተሰባችን እንጀምር፣ ከቅርቡ ወንድማችን እንጀምር። ጾሙ ይሄ ነው፣ ሱባኤው ይሄ ነው። ከአሁን በፊት ነግሬያችሁ ይሆናል። ባልና ሚስት በጣም የሚዋደዱ በጣም በጣም የሚከባበሩ ነበሩ ይባላል። ሰይጣን በመካከል ገባና በአንድ ነገር እንግዲህ በገንዘብ በምንም ገባና ትንሽ መሻከር መጣ። መሻከር ሲመጣ የመጀመሪያው ነገር ትዕቢት የሚያደርገው ነገር እንዲኮራረፉ ማድረግ ነው። ማኮራረፍ ነው በቃ። የምታውቁት ሰው ድሮ ሰላም የሚላችሁ ዝም ብሎ ዘግቷችሁ ከሄደ ቋንቋችን ዘጋኝ ነው አይደለም የምንለው? ዘጋኝ ጥሩ ቋንቋ ነው ይመስለኛል። ዘጋኝ ማለት እኮ እንደው በቃ አላስገባኝም አላስጠጋኝም ማለት ነው አይደለ? ዘግቷችሁ ከሄደ ሰውየው ጤናማ አይደለም። ጸልዩለት። የትዕቢት መንፈስ ሰፍሮበታል ማለት ነው። ወዶ አይደለም፣ ሴትዮዋ በጤናዋ አይደለም፣ የትዕቢት መንፈስ ነው። ትዕቢት መጀመሪያ ያንን ያደርጋል። ያን ካደረገ በኋላ ልቡን ካመቻቸና ዙፋኑን ከዘረጋ በኋላ ወገኖቼ፣ ከዛ በኋላ ስራውን ይሰራል። ባለፈው ጊዜ ነግሬያችኋለሁ። ይህ ምሳሌ ሳልነግራችሁ ሌላ ነገር ልንገራችሁ። ታላቁ አንድ ቅዱስ ኤቫግሪዮስ የሚባል ገዳማዊ ሰው በሶስተኛው መቶ ክፍለ ዘመን የነበረ ምን ይላል? ስለዚህ ነገር ሲናገር፣ ስለ ትዕቢትና ስለ ትህትና፣ ስለ ሰባቱ አርእስተ ኃጣውእ ሲናገር፣ ሰይጣን ይላል፣ ሰይጣን አእምሮአችንን ሊያነብ አይችልም፣ የምናስበውን ሊያውቅ አይችልም። እግዚአብሔር ለሰው የሰጠው ጸጋ ትልቅ ነው፣ ሰይጣን የሚመረምረው አይደለም አለ። ነገር ግን መቼ ነው አለ የሚመረምረው? መቼ ነው እኛን የሚጥለን? በውጭ ይዋጋል አለ። የውጭ ውጊያ አለ። ይዋጋ 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 ይዋጋና እንደምንም የሆነች ቀዳዳ ካገኘ ሰውየውን የኩርፊያ መንፈስ ይከትበታል አለ። ከዛ በኋላ ቀስ እያለ ወደ ትዕቢት ደረጃ ሲያመጣ የሱ ሜሞሪ አለችው። ሜሞሪውን ይከታል በውስጥ። ምክንያቱም እግዚአብሔር በፈጠረው በእኛ አይምሮ ላይ ያስብ አይችልም ሰይጣን። የራሱ ሜሞሪ ይከታል። ልክ ኮምፒውተራችሁ አሁን ሜሞሪውን አውጥታችሁ ሌላ ነገር ብትከቱ ያ በኮምፒውተር ላይ ያላችሁ ፋይላችሁ ያላችሁ ዶክመንታችሁ በሙሉ የለም። ምክንያቱም ሜሞሪው ላይ ነው ያለው። አሁን ሌላ ዲስክ ስለገባ ሌላ ነገር ነው እዛ ላይ የምታነቡት። የሰው አይምሮ ማለት እንደዚህ ነው። የተግባባ ነው ወገኖች። የሰው አይምሮ ማለት እንደዚህ ሰዎች ወዶ አይደለም። ምክንያቱም ሰይጣን ያስገባል። ከዛ በኋላ ሰይጣን መጨፈር ነው። በዛ ህይወት ላይ ነክሷል። የሱ ነው በሜሞሪው ነው የሚሰራው። ስለዚህ ሰው ልክ የተጠመደ በሬ ማለት ነው እንዲም ማለት አይችልም። በማነቆ ውስጥ የተያዘ ነው። ተመልከቱ እና እነዚህ ባልና ሚስት በኩርፊያ ጀመራቸው። እያደር እሱም ብሎ ደሞ አለች እሷም ደሞ እሷም ብሎ በሷ ነው እንደዚህ ሆንኩኝ እንደዚህ እንደው ህይወቴ እንደዚህ ሆኖ አለ እሱ ጀመረ። እሷም እኔን አታቀኝም ማለት ጀማመሩ ብቻና አሁን ትዕቢት ምን እየሆነ መጣ? ዴቨሎፕ ይሆን እያደረገ መጣ። በህይወታቸው ውስጥ በሮችን እየዘጋጋ መጣ። መዘጋጋት ተጀመረ ማለት ነው። ስለዚህ የተለመደ ነገር ነበረ። እሷ ንቁ ነበረ፣ የተቀሰቀሰው ነበረ እንድትቀሰቀሰው። አሁን ማናገር ስላልቻለ፣ ኩራቱ ስላለ፣ ትዕቢቱ ስላለ፣ መዘጋጋቱ ስላለ ደብዳቤ ጻፈና ባክሽን በዚህ ሰዓት እንድትቀሰቀሽኝ ብሎ ኖት አስቀመጠላት። እሷም በእሷ ቤትም ያው ትዕቢት ስላለ ሰዓቱ ደርሷል እንድትነሳ ብላ እሷ ደግሞ ያንኑ አስቀመጠችለት ማለት ነው። ትዕቢት የሚያዘጋጋ፣ ትዕቢት የሚያለያይ፣ ትዕቢት ክብርን የሚያሳጣ፣ ትዕቢት የሚያዋርድ፣ ትዕቢት እድገትን የሚያቀጭጭ፣ ትዕቢት የሚያደኸይ፣ ትዕቢት የሚያሰንፍ፣ ትዕቢት ወገኖቼ ከእግዚአብሔር የሚያርቅ ከዚህ ይጠብቀን እግዚአብሔር። ትሕትና ታከብራለች። ትሕትና ከፍ ከፍ ታደርጋለች። ትሕትና በጌታ ተማርን። ትሕትናን መድኃኔዓለም አሳየን። እሱ በዘባነ ክሩቤል ላይ ይቀመጥ የነበረው ጌታ የእኛን ግዙፍ ሥጋ ለብሶ እኮ አስተማረን። ከዚህ የበለጠ ምንማረው ነገር የለም። የክርስቲያኖች መማሪያ ክርስቶስ ነው። የክርስቲያኖች እውቀት ክርስቶስ ነው። ከእሱ ነው ትሕትና መማር። ይሄ ክርስቶስን አይቶ ማይማር ካለ ችግር አለ ማለት ነው። ሁለተኛው አንደኛው ትሕትና ምንድን ነው ያልኳችሁ? የተሰበረ መንፈስ ነው ያልኳችሁ። ሁለተኛው የእሽታ መንፈስ ነው። ትሕትና የእሽታ መንፈስ ነው። ጌታ ሆይ በእሽታ መንፈስ ደግፈኝ ይላል ዳዊት መዝሙር 50 ቁጥር 12 በእሽታ መንፈስ ደግፈኝ። እሺ ባይነት ነው ትሕትና፣ መታዘዝ ነው ትሕትና። እዚህም ላይ የተነሳንበት ቃል ላይ ስንመለከት እናንተ ወጣቶቹ፣ እናንተ ለሽማግሌዎቻችሁ ለተላላቆቹ ታዘዙ፣ ትሕትናን እንደ ልብስ ልበሷት። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ትሕትና የእሺ ባይነት መንፈስ ናት። እሺ ባይነት ነው። ትሕትና የመታዘዝ መንፈስ ነው ወገኖቼ። ይህንንም ከማንም አይደለም የምንማረው፣ ከጌታ ነው የምንማረው። ጌታ ታዘዘ አይደለም ወይ? ታዘዘ። ለበጎችም ታዘዘ፣ ለክፉዎችም ሳይቀር እኮ ታዘዘ። ራሱን እኮ ዝቅ አድርጎ ታዘዘ፣ እስከ ሞት ድረስ ታዘዘ። ለሁሉ እሺ ባይነት ነበረው፣ በጎነት ነበረው። እሺ ባይነት ታከብራለች። እሺ ባይነት ትሕትና ናት። እሺ ባይነት ከእግዚአብሔርም ያስማመናል፣ ከሰዎችም ያስማመናል። ለክፉ ነገር እሺ ባይነት ማለት አይደለም ግን፣ ለሚጠቅም ነገር ለራስ ብቻ ሳይሆን ወንድምን ለሚጠቅም እሺ ባይነት፣ ሀገርን ለሚጠቅም እሺ ባይነት፣ ለሌሎቹ የሚበጅን ነገር ለማድረግ እሺ ባይነት ታከብራለች። እሺ ባይነት ትሕትና ነው። እሺ ባይነት መታዘዝ ነው። እሺ ባይነት መስራት ነው። ዛሬ ያየናቸው በወንጌል የተነበቡት ዛሬ ዕለቱ ገብርሄር ነው ያየናቸው ሶስቱ ሰራተኞች፣ ሁለቱ ገብርሄር ደጉ አገልጋይ፣ ገብረ ምእመን ታማኙ አገልጋይ፣ ሁለቱ ታዘዙ፣ ሁለቱ ሰሩ። ሂዱ ነግዱ ተባሉ፣ ነገዱ። ትርፍ አምጡ ተባሉ፣ አመጡ። በዛ ንግድ መካከል እኮ ብዙ ችግር ነበረ። ግን በትትና አለፉት። ነጋዴው እኮ ነጋዴ ትብተኛ ነጋዴ ሊኖር አይችልም። አውቃችሁ እንደሆነ እንደው አልፎ አልፎ ካላገኛችሁ በስተቀር ነጋዴዎች ሁሉ ግዜ ትሁት ነው የሚሆኑት። ውስጣቸው ባይታወቅም ውጫቸው ትሁት ነው የሚነበበው። ለምን? ምክንያቱም አንገዛቸዋል። እንደው ፊቱን አኮስትሮዝም ካለ ዝም ነው የሚባለውና የሚገዛው ስለሌለ እንደምንም ብሎ ሳቅም ባይኖር እየሳቀ ልክ እንደ አሜሪካኖቹ ማለት ነው ውስጥ ሳይኖር የጥርስ ፈገግታውና እንደው የቴንኩን ጋጋታ እንደምንም ያቀረበ ይሸጣል። ነጋዴ ሁሉ ግዜ ትሁት መሆን ይፈልጋል። የስራው ጠባይ። አዎ። በዚህ ሀገር ግን ማንኛውም ቢዝነስ ያላቸው ሰዎች ሁሉ የግዴታ ራሱ ትምህርት ይሰጣል። ትምህርቱና ግን በተፈጥሮ ያለው ትንሽ ልዩነት አላቸው። ቢሆንም ውጫዊ ሁኔታ ትሁትነትን ያሳያል። እንደምንም አሳስቆ ተሳስቆ እንደምንም ብሎ እቃውን ለመሸጥ ላንዳንድ ስትረስ ላለባቸውም ሰዎች ይጠቅማል። ቀላል አይደለም። እንደው ፊታችን ኩስትር ያደርገሰ ያየን እኮ አንዳንድ ሰው ይደነግጣል። ጥሩ አይደለም። እና ትዕቢተኛ ከሆነ ግን አይሸጥም። ትዕቢተኛ ከሆነ አያድግም። ተመልከቱ። እና እነዚህ ሁለቱ አገልጋዮች ሰሩ። ሁሉንም ችለው መነገድ ብዙ ነገሮችን ይጠይቃል። መስራት ብዙ ነገሮችን ይጠይቃል። ምን ሰራው? ከመልካሞች ሰዎች ጋር ብቻ አይደለም ከክፎችም ጭምር ነውና። አንዳንድ ሰዎች ወንድም ሳይሆን ሸክምም ይሆኑን አሉ። አንዳንድ ሰዎች ጓደኛ ሳይሆኑ ጠላትም ይሆኑን አሉ። ሰርቶ ውጤት ላይ ለመድረስ እነዛን ሁሉ መሸከም ያስፈልጋል። በእነዛ መካከል ሁሉ ማለፍ ያስፈልጋል። እየሰማችሁ ነው ወገኖቼ? በእነዛ ሁሉ ብዙ ሸክም ይኖርባችሁ ይሆናል። በስራ ቦታችሁ፣ በቤታችሁ፣ በየትኛውም ቦታ ይሁን ተሸከሙ፣ ግድ የለም። ውጤት ላይ ለመድረስ መሸከም ያስፈልጋል። እነዚህ ሰዎች ተሸከሙ፣ ሰሩ፣ ወጡ፣ ወረዱ፣ ውጤታቸውን አመጡ። አምስት ያገኘውም አምስት አተረፈ፣ ሶስት ያገኘውም ሶስት፣ ሁለት ያገኘውም ሁለት አተረፈና ተሸለሙ። ወደ ጌታችሁ ደስታ ይግቡ፣ ደስ ይበላችሁ ተባሉ። በእሽታ መንፈስ ታዘዙ። ሶስተኛው ሰው ግን ግብረ ሐካይ ሰነፉ አገልጋይ የተባለው ትዕቢት ነበረ በልቡና ትዕቢት አሰረም ብያቸዋለሁ። ትዕቢት ሌላው ጠባዩ ደግሞ ሰዎችን መፈረጅ ነው። ትዕቢተኛ ሰው ሁልጊዜ የሰዎች ፋይል ሲያገላብጥ ነው የሚውለው የሚያድረው። ይሄ ክፉ ባሪያ ተመልከቱ። እንካ አንድ መክሊት ሰተህ ነበረ የዋምጥቼልሃለሁ አንተ እኮ አለው። ተመልከቱ፣ እሱ መክሊቱን እንዴት ማብዛት እንዳለበት እንዴት ሰርቶ ማግኘት እንዳለበት ሳይሆን ሲያንሰላስል የነበረው እንቅልፉን አጥቶ ያደረው ጌታው ማን መሆኑን መመርመር ነበር። አንተ ክፉ ነህ አለው። ጨካኝ ነህ፣ ካልዘራህበት ሁሉ ነው የምታጭድ፣ ካልበተንክበት ሁሉ ነው የምትሰበስብና ስለዚህ ፈራው። ጨካኝ ስለሆነ አትለቀኝም ብዬ መክሊትህን ቀበርኩኝ፣ ይኸውልህ አለ። ክፉ ትዕቢት አያሰራም። ትዕቢት ነበረ። ትዕቢትነቱ ምን እንደሆነ ታውቃላችሁ? ይሄ ሰው እኮ ከወንድሞቹ ጋር መመካከር ይችል ነበር። ከባለ ሁለቱ ከባለ አምስቱ እንዴት ነው ብንከስርሳ ብሎ ቢያማክራቸው እነዛ ጎበዞቹ አትከስርም እንዲህ ብለህ መነገድ ትችላለህ ብሎ እኮ ይመክሩት ነበረ። ትዕቢት ስለሆነ ከእነሱ ጋር አልተመካከረም። ትዕቢት ስለሆነ ሙያ ያላቸውን አልጠየቀም። ትዕቢተኛ ስለሆነ ከሰዎች ጋር መገናኘት አልፈለግም። ስለዚህ ራሱን ብቻውን የተለየ ሰው ነበረና ብቸኛዋን መክሊት ቀበረ። ስለዚህ ምን ተባለ መጨረሻ ላይ? የማይጠቅም ባሪያ ነው፣ አውጡት። የእሱን ውሰዱትና ላሉት ጨምሩት አለ ጌታ። ትዕቢተኛ የማይጠቅም ሰው ነው ወገኖች። ትዕቢተኛ ምክንያቱም እግዚአብሔርን ስለሚጠላ የማይጠቅም ነው አለ። ይህንና የእናንተሳ ህይወት እኔና እናንተ ምን እየሰራን ያለ ነው? መክሊታችን የት ነው ያለው ወገኖች? የት ነው ያለው? በእውነት ትሁት ልብ መክሊት አለው። ትሁት ልብ የተሰበረ መንፈስ ስለሆነ የሚሰራውን እግዚአብሔር ይቀበላል። ትሁት ልብ ያለው ሰው የእሽታ መንፈስ ስላለው ይታዘዛል፣ ይሰራል፣ የስራ ውጤት አለው። ምን እየሰራን ያለ ነው? ስራችን የት ነው ያለ? እግዚአብሔር የተከለን ዛፎች ስለሆን ፍሬን ከኛ ይፈልጋል። እግዚአብሔር የተከለን ዛፎች ስለሆን በመጨረሻ ላይ ውጤቱን እንሰጥ ዘንድ እግዚአብሔር ከኛ ይፈልጋል። በመጨረሻዋ ሰዓት ከቀኙ እንቆም ዘንድ አለን። በመጨረሻዋ ሰዓት የሰራነው ነገር ሊታይ አለን። በመጨረሻዋ ሰዓት ሽልማት አለ። በመጨረሻዋ ሰዓት ወደ ደስታ ግቡ የሚል ነው አንዱ ቃል፣ አንዱ ውጡ የሚል ነው። ይህን ድምፅ እንሰማ ዘንድ ሁላችን አለን። እየተግባባን ነው? አንዱ ያባቴ ብሩካን የተዘጋጀላችሁን እግዚአብሔር መንግስት ወረሱ ግቡ የሚለው ሌላው ወጡ አላውቃችሁም ወግዱ የሚለው ከዛ እግዚአብሔር ያድነን እንድንድን እንድንዘጋጅ እንግዳውስ በእሽታ መንፈስ እንታዘዝ በተሰበረ መንፈስ እናምልክ በተሰበረ መንፈስ እንጾም በተሰበረ መንፈስ እንጸልይ በተሰበረ መንፈስ እንለምን በተሰበረ መንፈስ ከእግዚአብሔር ጋር እንገናኝ በተሰበረ መንፈስ ከወንድማችን ጋር እንገናኝ በቂም በተሸፈነ ልብ ሳይሆን በበቀል በተሸፈነ ልብ ሳይሆን በተንኮል በተሞላ ልብ ሳይሆን በተሰበረ ልብ ከወንድሞቻችን ጋር እንገናኝ ከብረተሰባችን ጋር እንገናኝ ስለ ሀገራችንም እንጸልይ እናርጋለን እንከብራለን የመጨረሻውን ሰዓት ያሰብን ጥያቄ አለብንና ትዕቢትን አስወግደን በትህትና እንክበር በትህትና እንስራ በትሁትነት እንነሳ የትሁት ሰው ልብን እንድኖረን እግዚአብሔርን እንጠይቅ ያለዛ እግዚአብሔር ወግዱ ነው የሚለን መጨረሻ ላይ ጥያቄ አለ ወገኖቼ እግዚአብሔር እኮ ሁሉን የሚያይ ነው አይታለልም አይዋሽም እሱ አይዘበትበትም እሱ ስለዚህ እንስማማ ከሱ ጋር ትሁት ልብን ይወዳልና እንስማማ ሩሩ ነው በረራ እንስማማ ከሱ ጋራ እና ትህትናን እንደምን ልበሷት እንደ ልብስ ታጠቋት እግዚአብሔር ትዕቢተኞችን ይቃወማል ለትሁታን ግን ጸጋን ይሰጣል ጸጋውን ለመቀበል ምረቱን ለማግኘት ያምላካችንን ምረት ለመቀበል ወገኖቼ ትሁታን መሆን ያስፈልገናል በትህትና እንድንጸልይ በትህትና እንድንጾም የተጣላን አሁኑኑ እንታረቅ ትዕቢት ነው በልብ ያለው እናስወግድ አጥር ሆኖ የተቀመጠ እናፍርሰው ንስሐ ላለመግባት ተኮራርተን ልባችን ተራራ አሳክለን የተቀመጥ ካለን ትዕቢት ነው ልባችን ያለ እግዚአብሔር እንዳይጣላን ዛሬውኑ ተራራው ይፍረስ ወደ ንስሐ እንቅረብ የጌታን ስጋን እንብላ ደሙን እንጠጣ ህብረት ይኑረን ዓለም እንደውም ማለፎ አትቀርም የዛኛውን ቦታችንን ስፍራችን እናዘጋጅ ያስተማረን የመከረን አምላካችን ክብርና ምስጋና ለሱ ይግባው።